የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ዕለተ ረቡዕ ሰኔ 14 2015 ዓ.ም መሰናዷችን ጀመረ። በአሽከርካሪዎች ላይ በተፈጸመ እገታ ተቆጥተው ሰልፍ የወጡ በምስራቅ ጎጃም ማቻከል ወረዳ በአማኑኤል ከተማ ነዋሪዎች ከፖሊሶች ጋር ተጋጩ።
ኦሮሚያ ክልል የታፈኑ ሹፌሮች ምን አሉ? በዚህ ምክንያት ነዋሪዎች ሰልፍ ወጥተው አሁን በዚህ ምክንያት ያው አንድ ሁለት ሰውም ሞቷል፣ የቆሰለም አለ። አሁንም ደህና ዝምሎ ያው መንገድ ተዘግቷል። ከአማኑኤል እንዲሁ ቁጥራቸው 10 ናቸው።
ታውዛ በቆየንበት ጊዜ ያው ብዙ ነገር ሆነናል። በጅራፍ እንደበሬ ተገርፈናል።
በተከታታይ የሰማችኋቸው የቀደሙት የሰልፉ ተሳታፊ ሲሆኑ ተከታዩ ደግሞ ከዚህ ቀደም በእስር ያሳለፉ አንድ ታጋች ናቸው፣ ታሳሪ ናቸው። በዚህ ጉዳይ ላይ በምሽቱ አብይ ጉዳያችን ወይም ደግሞ ዘገባችንን የምናቀርብላችሁ ይሆናል። ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምቻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የምሽቱ ተረኛ አስተናጋጃችሁ ኤደን ገረመው ነኝ። ብርሃን ኃይሉ ከስቱዲዮ በመሆን ስርጭቱን ታቀናብርልናል ትገኛለች። ግርማ ደገፋና ሲሳይ አሸናፊ ደግሞ የምስልና ድምጽ ቅንብሩን ያከናውኑልናል። አበባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን ናት። ጽዮን ግርማ የምሽቱ ዋና አዘጋጃችን። አብራችሁን ታመሹ ዘንድ እስከ 4 ሰዓት አብራችሁ እንድትቆዩ በአክብሮት እየጋበዝን አሁን ለዓለም ዜናዎች እንግዶ ወልዴ ይጠብቃችኋል።
በድጋሚ እንደምናመሻችሁ፣ ዜናውንም ያቀርብላችሁ እንግዲህ ወልዴ ነኝ። አልሻባብ የኢትዮጵያና ሶማሊያ ወታደሮች የሚገኙበትን ወታደራዊ ሰፈር ዛሬ ማጥቃቱ፣ የ72 ሰዓታት ተኩስ ማቆም በተጠናቀቀ በደቂቃዎች ውስጥ የሱዳን መዲና ካርቱም በከባድ መሳሪያ ተኩስ ጥናጥ መዋላ፣ እንዲሁም አሜሪካና እንግሊዝ ለዩክሬን ተጨማሪ እርዳታ እንደሚያደርጉ መግለጻቸው የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። አልሻባብ በሶማሊያ የሚገኝ አንድ ወታደራዊ ሰፈርን ዛሬ ማጥቃቱን የኤኤፍፒ ዘገባ አመልክቷል። ሁለት የአጥፍቶ ጠፊ የቦምብ ፍንዳታዎች የኢትዮጵያና የሶማሊያ ወታደሮች በሚገኙበት ባርዴር በተሰኘችው የደቡባዊ ከተማ ባለ ወታደራዊ ሰፈር መፈጸሙን ምንጮች ተናግረዋል። ወዲያውም የከባድ መሳሪያ ተኩስ ተሰምቷል። ጥቃቱ የተከሰተው የአፍሪካ ሕብረት የሰላም አስከባሪ ኃይል ወታደሮችን መቀነስ መጀመሩን ባስታወቀበት ወቅት ነው። አልሻባብ ለጥቃቱ ኃላፊነቱን በወሰደበት ጥቃት ምን ያህል ጉዳት እንደደረሰ ወዲያውኑ ማወቅ እንዳልተቻለ ዘገባው አመልክተዋል። የመጀመሪያው ፍንዳታ የኢትዮጵያ ወታደሮች የሶማሊያ ወታደሮችን በሚያሰለጥኑበት ግቢ መግቢያ በር ላይ እንደነበር የአካባቢው የፖሊስ አባል የሆነው አብዲ ባሬ ለኤኤፍፒ ዜና ወኪል ተናግረዋል። ሁለተኛው ፍንዳታም ከአምስት ደቂቃ በኋላ እንደተሰማና ተጎጂዎችም ሊኖሩ እንደሚችሉ ነገር ግን ዝርዝር መረጃ እንደሌለ የፖሊስ አባሉ ጨምሮ ገልጿል። ከመጀመሪያው ፍንዳታ በኋላ ከፍተኛ የተኩስ ድምፅ እንደነበር ጨምሮ ተናግሯል። ጥቃቱን በተመለከተ የኢትዮጵያ መንግሥት እስካሁን ያለው ነገር የለም። ባለፈው ወር የአልሸባብ ተዋጊዎች የአፍሪካ ሕብረት የሰላም አስከባሪ ልዑክ ላይ ባደረሱት ጥቃት 54 የዩጋንዳ ወታደሮች መሞታቸው ይታወሳል። የ72 ሰዓታት የተኩስ ማቆም በተጠናቀቀ በደቂቃዎች ውስጥ የሱዳን መዲና ካርቱም ዛሬ ማለዳ በከባድ መሳሪያ ተኩስ ተነጣለች። ከተኩስ ማቆሙ ፍጻሜ ቀደም ብሎ ማክሰኞ ምሽት የሱዳን የስለላ ተቋም በእሳት ጋይቷል። ለእሳት ቃጠሎው አንዱ ተፋላሚ ወገን በሌላው ያመካኛል። በአብደልፈታህ አልቡራን በሚመራው የሱዳን ሰራዊት ውስጥ ያሉ አንድ ምንጭ ለእሳቱ የመሐመድ አምዳን ደጋሎን ፈጥኖ ድራሽ ኃይል ተጠያቂ አድርገዋል። በፈጥኖ ድራሽ ኃይሉ ውስጥ ያሉ ሌላ ምንጭ ደግሞ የኃይሉ ወታደሮች ተሰባስበው በሚገኙበት የስለላ ተቋም ላይ ሰራዊቱ በድሮን ጥቃት ፈጽሟል ሲሉ ለኤኤፍፒ ዜና ወኪል ተናግረዋል። ከናይል ባሻገር ባለችው ኦምዱርማን ከተማ ያሉ ነዋሪዎች ደግሞ ዛሬ ማለዳ የከባድ መሳሪያ ልውውጥ መስማታቸውን ተናግረዋል። የጦር አውሮፕላኖችም ዝቅ ብለው ሲበሩ እንደነበር ተናግረዋል። በአሜሪካ እና በሳዑዲ አረቢያ አማካኝነት የተደረሰው የ72 ሰዓታት ተኩስ ማቆም በውጊያው ምክንያት መንቀሳቀስ ላልቻሉና ሱዳናውያን መጠነኛ እፎይታ ሰጥቶ ነበር ተብሏል። ሌላው የጦር አውድማ ከሆነችው ዳርፉር ከፍተኛ ቁጥር ያላቸው ነዋሪዎች ግጭቱን በመሸሽ ለቀው እየወጡ መሆኑ ታውቋል። ይበንዲ እንዳለ የዩናይትድ ስቴትስ ለሱዳን እና አጎራባች ሀገራት ተጨማሪ 172 ሚሊዮን ዶላር እንደምትሰጥ ትናንት ማክሰኞ አስታውቃለች። ገንዘቡ እየተካሄደ ባለው ጦርነት ምክንያት ለተፈጠረው ሰብአዊ ቀውስ ምላሽ የሚውል ነው ተብሏል። የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባወጡት የጽሑፍ መልእክት አገራቸው እስካሁን 500 ሚሊዮን ዶላር ለሱዳን እና አካባቢ ሀገራት እንደላከች፣ ገንዘቡም ለፍልሰተኞች ለአገር ውስጥ ተፈናቃዮችና በአጠቃላይ በመካሄድ ላይ ያለው ግጭት ሰለባ ለሆኑት እንደሚውል ጠቁመዋል። ከሱዳን ሌላ እርዳታው የሚመለከታቸው አገራት ቻድ፣ ግብፅ፣ ኢትዮጵያ፣ ደቡብ ሱዳን እና መካከለኛው የአፍሪካ ሪፐብሊክ ናቸው። በቅርቡ በተባበሩት መንግስታት ድርጅት በተላለፈ ጥሪ ለሱዳን 1.5 ቢሊዮን ዶላር መሰብሰቡን ድርጅቱ ሰኞ ዕለት ማስታወቁ ይታወሳል። አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ 18 ነው። በደቡብ ሱዳን የተባበሩት መንግስታት ድርጅት ከፍተኛ ባለሥልጣን በአገሪቱ ያሉ ባለሥልጣናት በሚቀጥለው ዓመት ምርጫ እንዲያካሄዱ እንዲሁም እንደ አውሮፓውያን አቆጣጠር በ2018 በአዲስ መልክ የደረሱትን የሰላም ስምምነት ተግባራዊነት እንዲያፋጥኑ ጠይቀዋል። የዚህን ዜና ዝርዝር ደረጀ ደስታ ያቀርበዋል።
በደቡብ ሱዳን የተባበሩት መንግስታት ኃላፊ ኒኮላስ ሄይስም ትናንት ማክሰኞ በተባበሩት መንግስታት የጸጥታው ምክር ቤት ንግግር አድርገዋል።
Now is not the time to take our eyes off the ball in South Sudan. What we can learn from Sudan is how quickly
አሁን አይናችንን በደቡብ ሱዳን ካለው ኳስ ላይ መንቀል የለብንም። ከደቡብ ሱዳን መማር የምንችለው ነገር በስንት ድካም የተገኘ የሰላም ስኬት በምን ያህል ፍጥነት ሊጠፋ እንደሚችል ነው። እየተሟላና ወቅታዊ የሆነ የተሐድሶ የሰላም ስምምነት ተግባራዊነት ምን ያህል አስፈላጊ እንደሆነ አጉልቶ ያሳያል። በቅርቡ በኢጋድ መግለጫ እንደተነገረን የመከላከያና የአርበኞች ሚኒስትር መነሳት እልባት ያገኘ ቢመስልም ያ መሆኑ ግን አልታወቀም።
ይህ ዓመት በዓለም ወጣት ለሆነች አገር እጅግ ወሳኝ ዓመት ነው። አዲስ ሕገ መንግሥት መቀረጽ አለበት። በታህሳስ 2016 ለሚካሄደው ምርጫም ዝግጅቱ ተጠናቋል። ሄይሰም በደቡብ ሱዳን እየተካሄደ ያለው ውጊያ የደቡብ ሱዳን ኢኮኖሚን እየጎዳ ነው ይላሉ። ከሰሜኑ አጎራባች አገር ከሱዳን የሚመጡ ሸቀጦች በመስተጓጎላቸው የሸቀጦች ዋጋ እንዲያሻቅብ እያደረገ መሆኑን አመልክተዋል። የደቡብ ሱዳን ኢኮኖሚ በፖርት ሱዳን በኩል ወደ ውጭ በሚላከው ነዳጅ ዘይት ላይ ጥገኛ ነው። የነዚህ መቋረጥ በኢኮኖሚው ላይ አውዳሚ የሆነ ተጽዕኖ እንደሚኖረውም ጠቁመዋል።
ሊቢያ ትናንት ማክሰኞ 165 የሚሆኑ ናይጄሪያውያንን ወደ አገራቸው መልሳለች። አገሪቱ ሰሞኑን የጀመረችውና ህገወጥ ፍልሰተኞችን ወደ አገራቸው የመመለስ ዘመቻ አካል ነው ተብሏል። የዓለም አቀፉ የስደተኞች ድርጅት IOM ፍልሰተኞቹን የመመለስ ሥራውን እንደሚቆጣጠር የአሶሴትድ ፕሬስ ዘገባ አመልክቷል። 165ቱን ፍልሰተኞች ሴቶች እንደሆኑም ታውቋል። የፍልሰተኞች ቢሮው አንዳንዶች ሴቶች በመንገድ ላይ ልመና ተሰማርተው ነበር ብሏል። ሌሎች የናይጄሪያ ፍልሰተኞችን በሚቀጥለው ሳምንት ወደ አገራቸው እንደሚልኩ ባለሥልጣናት ተናግረዋል። አፍሪካውያን ፍልሰተኞች ሜዲትራኒያን ባህርን አቋርጠው ወደ አውሮፓ ለመዝለቅ ሊቢያን እንደ መነሻ ይጠቀማሉ። ሩሲያ ካደረሰችባት ወረራ ዩክሬንን መታደግና እንድታገግም ማድረግ ለዓለም አንድነት፣ መረጋጋትና ዲሞክራሲ እንዲሁም ሥራ ፈጠራ አስተዋጽኦ እንደማድረግ ይቆጠራል ሲሉ የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ትናንት አገሪቱን ለመርዳት በለንደን በተካሄደ ጉባኤ ላይ ተናገሩ። 60 አገራትና የግሉ ዘርፍ እንግሊዝና ዩክሬን በጋራ ለንደን ላይ ባዘጋጁት የሁለት ቀን ጉባኤ ላይ ተሳትፈዋል። የእንግሊዙ ጠቅላይ ሚኒስትር ሪሺ ሱናክ ለሆስፒታልና ትምህርት ቤት መልሶ ግንባታ የሚውል 3 ቢሊዮን ዶላር የዓለም ባንክ ብድር ማስተማመኛ ለዩክሬን እንደሚሰጡ ቃል ገብተዋል። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በበኩላቸው አገራቸው ተጨማሪ 1.3 ቢሊዮን ዶላር እንደምትሰጥ አስታውቀዋል። ገንዘቡ የዩክሬንን የኃይል መዋቅር ለማደስ፣ ድንበሯን ለማዘመን፣ ባቡርና ወደቦችን እንዲሁም የጉምሩክ አሰራርን ለማሳለጥ እና የንግዱን ማኅበረሰብ ለማገዝ እንደሚውል ብሊንከን ገልጸዋል። ይህ በእንዲህ እንዳለ አገራቸው ከ30 በላይ ሻሂድ ድሮኖችን ሰኞ ምሽት መታመጣሏን ዜሌንስኪ በትናንት ምሽት የቪዲዮ መልእክታቸው አስታውቀዋል። አንድ ያደጋ ግዜ ሰራተኛ መገደሉንና 8 ሌሎች ደግሞ መጎዳታቸውንም ተቆመዋል። በመጨረሻም በደረሰባቸው ግፊት ምክንያት አገራቸውን ጥለው በሌሎች ሀገሮች የሚገኙ በሚሊዮን የሚቆጠሩ ስደተኞች ለሚያሳዩት ጀግንነትና ከችግር መልሶ የመውጣት ብቃት እንዲሁም ተቀባይ ማህበረሰቦች ለሚያሳዩት ደግነት ዓለም ለሰጣቸው ምላሽ እንዲሁም ሰብአዊ አጋሮቻቸው ለሰጧቸው ድጋፍ እውቅና እንሰጣለን ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት የተከበረውን የዓለም የስደተኞች ቀን በማስመልከት ባወጡት መግለጫ አስታውቀዋል። ዩናይትድ ስቴትስ ከእንደ አውሮፓውያን አቆጣጠር 1975 ጀምሮ 3.5 ሚሊዮን ስደተኞችን ተቀብላ በቋሚነት ማስፈሯን የጠቀሱት ብሊንከን ይህ ሲወርድ ሲዋረድ የመጣው የደግነት ባህል ሕይወትን የሚታደግና በመላው አሜሪካ ላለው ማኅበራዊ ትስስር አዎንታዊ አስተዋጽኦ ያደረገ ነው ብለዋል። ስደተኞች በአሜሪካም ይሁን በዓለም የፖለቲካ የኢኮኖሚ ማኅበራዊ ተጽዕኖ እንዳላቸው በታሪክ ተስተውሏል ያሉት የውጭ ጉዳይ ሚኒስትሩ ይህን አስተዋጽኦ እውቅና በመስጠት አገራቸው የስደተኞች ቅበላ ፕሮግራሟን በማዘመን ላይ ትገኛለች ብለዋል። አሜሪካኖች በግል ስደተኞችን የሚቀበሉበት አዲስ ፕሮግራም በዚህ ዓመት ተግባራዊ መደረጉንም ገልጸዋል። ስደተኞች በተስፋ እና በክብር እንዲኖሩ አሜሪካ ከሌሎች ወገኖች ጋር የምታደርገውን ትብብር እንደምትቀጥልም ብሊንከን አስታውቀዋል። ለምሽቱ ለሰዓቱ ያዝነው ዜና በዚህ ተፈጽሟል። ከቀሪ ፕሮግራሞቻችን ጋር አብራችሁን እንድታመሹ ጠይቃለሁ። መልካም ምሽት።
እንግዲህ ወልዴን ለዓለም ዜናዎች አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት የሚተላለፍላችሁ የዛሬ ዕለተ ረቡዕ ሰኔ 14 2015 ዓ.ም መሰናዷችን ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ መድረሱን ይቀጥላል። አብራችሁን ስለሆናችሁ አብዝተን እናመሰግናለን። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.vnews.com ላይ እንዲሁም ደግሞ በፌስቡክ ገጻችን አድቪያም ሀሪክ ላይ ታገኛችኋላችሁ። እዛ ላይ ተከታተሉን ዘንድ እንዲሁም አስተያየታችሁን ታደርሱን ዘንድ በአክብሮት እንጋብዛለን። የዕለቱ ተረኛ አስተናጋጃችሁ ኤደን ገረሙ ነኝ። አሁን ወደ ምሽቱ አብይ ርዕስ እንሻገር። በአሽከርካሪዎች ላይ በተፈጸመ እገታ ተቆጥተው ሰልፍ የወጡ የአማኑኤል ከተማ ነዋሪዎች ከፖሊስ ጋር ተጋጩ። ባለፈው ሳምንት መጨረሻ ላይ በኦሮሚያ ክልል ሰሜን ምዕራብ ሸዋ ዞን አሊዶሮ በተባለ ቦታ በአሽከርካሪዎቻቸውና በረዳቶቻቸው ላይ የተፈጸመ እገታን ተቃውመው ሰልፍ የወጡ የምስራቅ ጎጃም ዞን ማቻከል ወረዳ አማኑኤል ከተማ ነዋሪዎች ከፖሊስ ጋር መጋጨታቸውን ያነጋገርናቸው የአካባቢ ነዋሪዎች ለአሜሪካ ድምጽ አስታውቋል። እነዚሁ የከተማዋ ነዋሪዎች እንደተናገሩት ፖሊስ ሰልፉን ለመበተን በወሰደው የኃይል እርምጃ የአንድ ሰው ሕይወት ማለፉና 4 ሰዎች መቁሰላቸውንም ጨምረው አስታውቋል። ስማቸውን እንዲጠቀስ ያልፈለጉ የከተማዋ ነዋሪዎች ለአሜሪካ ድምጽ ሲናገሩ ባለፈው ሳምንት መጨረሻ በኦሮሞ ነጻነት ሰራዊት ታግተዋል የተባሉ አሽከርካሪዎችና ረዳቶቻቸውን ለማስለቀቅ ቤተሰቦቻቸው የተለያዩ ጥረቶችን እያደረጉ እንደሚገኙም አመላክተዋል። የኦሮሞ ነጻነት ሰራዊት በድርጊቱ ማዘኑን አስታውቆ ተጠያቂው ግን መንግስት ነው ብሏል። የአሜሪካ ድምጽ ዘጋቢዎች ያሰናዱትን ጥንቅር ደረጀ ደስታ እንደሚከተለው ያቀርበዋል።
ባለፈው ሳምንት መጨረሻ በኦሮሚያ ክልል ሰሜን ምዕራብ ሸዋ ዞን አሊዶሮ በተባለ ቦታ በአሽከርካሪዎችና በረዳቶቻቸው ላይ እገታ መፈጸሙን በመቃወም ከትላንት በስቲያ ሰኞ ሰኔ 12 2015 ዓ.ም በምስራቅ ጎጃም ዞን በማቻከል ወረዳ የአማኑኤል ወረዳ ነዋሪዎች ሰልፍ መውጣታቸውንና ሰልፉን ለመበተን ፖሊስ በወሰደው የኃይል እርምጃ የአንድ ሰው ሕይወት ማለፉን ስማቸው እንዲጠቀስ ያልፈለጉና በቦታው ነበርሁ ያሉ አንድ ግለሰብ ለአሜሪካ ድምጽ ገልጸዋል። የአይን እማኙ የተቃውሞ ሰልፉን መነሻ በማብራራት ይጀምራሉ።
ሰኞ ላይ ጀመረ። ያው ከትናንትና ረብሻ ተነሳ። እንግዲህ የቆሰለም አለ የሞተም አለ። የረብሻው ምክንያት ቅዳሜ እዚያ ወደ ኦሮሚያ ክልል የታፈኑ ሹፌሮች ምን አሉ። በዚህ ምክንያት ነዋሪ ሰልፍ ወጥተው አሁን በዚህ ምክንያት ያው አንድ ሁለት ሰውም ሞቷል፣ የቆሰለም አለ። አሁን ገና ዝም ብሎ ያው መንገድ ተዘግቷል። ታማኒሩ እንደው ቁጥራቸው 10 ናቸው ነው እንዳለ እንግዲህ ያው የታገቱ ብዙ ናቸው ግን አሁን ቁጥራቸው 10 እና ናቸው ከዚህ ከኛ የታገቱ 10 ናቸው ብር ከፈሉ ብዙ ቦታ ላይ በረሃ ያለ ያሉ አንዳንድ እንደም ብር ይዛችሁና ይለቀቁላችኋል ከብለው በዚህ ገንዘብ ይዘው አጠራቀው ተገቢ ተሰቡ ይዘው ሆነዋል። እንግዲህ የእነሱም ውጤት አልታወቀም ገና።
በፖሊስ እርምጃ ስለደረሰው ጉዳት ከደብረ ማርቆስ ሆስፒታልና ከአካባቢው ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በሰሜን ምዕራብ ሸዋ ዞን አሊዶሮ በተባለ አካባቢ በኦሮሞ ነጻነት ሰራዊት ታግተዋል ከተባሉ ቁጥራቸው በውል ያልታወቀ አሽከርካሪዎችና ረዳቶቻቸው ውስጥ የአካባቢው ተወላጆች እንደሚገኙበት የገለጹት እማኞቹ ለአንድ ታጋች እስከ 1 ሚሊዮን ብር በታጋቾቹ መጠየቁን ተናግረዋል። የታጋቾቹ ቤተሰቦች የተጠየቁትን የገንዘብ መጠን ከፍለው ለማስለቀቅ እየተሯሯጡ እንደሆነም አመልክተዋል።
ሰላማዊ ሰልፍ አለ ሰኞለት ነው ጥያቄ የተደረገ ትናንትና ግማሽ ገሰ ዘጋና ዝም መስመጣ ያለው ሙሉ ተራ የተጠየቁ ዝም ብሎ ወጣት ዝም ብሎ ቆም በቃ መንገዱን በላይም ተካይም ተዘግቷል። የመንግስት መከላከያ ካለ የእኛ ድምር ወንድሞቻ ስለዚያ ታስቀው እያለ ታግተው እያለ እዚህ ላይ መከላከያ በሰላማዊ ብር ላይ ምንድን ችግር ኖሮብን ነው ብለው ይህን ማስጠት አለበት ሲሆኑ ልጆቻችን የሚለቀቁልን የሚል ጥያቄ አቅርቧል። መፍትሄ የሚሰጠን ስላጣ መንገዱ ተዘጋ። በዚህ ላይ ትናንትና ፖሊስ እንደገና ህብረተሰቡን ማስማመት ሲገባው ተኩሶ አንድ አራት ልጆችም ወደ ሆስፒታል ደብረ ማርቆስ ይባላል ሚሉን አንድ ልጅ ሞተ ያልቀበርን ትናንት ማለት ወደ ሶስት ወደ አራት ልጅ ታግተው እንደውም አንድ ሚሊዮን 500,000 ብር ምናምን እየተባለ ጥያቄ ይህን ገንዘብ በማሰባሰብ ላይ ናቸው ወላጆቻቸው።
አቶ ምስክር አምባው የተባሉ ሌላ ግለሰብ በዚሁ አሊዶሮ እየተባለ በሚጠራው አካባቢ በኦሮሞ ነጻነት ሰራዊት ተደጋጋሚ የእገታ ድርጊት እንደሚፈጸምና ቀደም ሲልም እርሳቸውም የእገታው ሰለባ እንደነበሩና 1 ሚሊዮን ብር ከፍለው እንደተለቀቁ ነግረውናል። አቶ ምስክር በቅርቡ ለመንግስት ስራ በአማራ ክልል ሰሜን ሸዋ ዞን ቆይተው ወደ ባህር ዳር ከተማ ከሁለት የስራ ባልደረቦቻቸው ጋር በመመለስ ላይ ያሉ ከአዲስ አበባ ወደ ባህር ዳር በሚወስደው ዋና የአስፋልት መንገድ ላይ በፍቼና በገርበ ጉራቻ መካከል በሚገኝ አሊዶሮ አካባቢ እኩለ ቀን ላይ በኦሮሞ ነጻነት ሰራዊት ታጣቂዎች እንደታገቱ ይናገራሉ።
ምሳ በልተን ፍቼ ላይ ወደ ገርበ ጉራቻ ስንወጣ ኢስት ሲሚንቶ ፋብሪካውን እንዳለፍን አሊዶሮ የሚባል ቦታ ላይ ነው የተያዝነው። የያዙን ኦነግ ሸኔዎች ናቸው። የተያዝነው ህዳር 20 ቀን ነው። ቀን 6 ሰዓት ከ20 አካባቢ ነው የተያዝነው። ከተያዝን በኋላ በእግር ጉዞ ረጅም ጉዞ ወሰዱን ወደ ገጫካ። ማታውኑ ደውሉ ወደ ቤተሰብ የያዙን ኦነግ ሸኔዎች ናቸው ብላችሁ እንትነው የኦሮሞ ነጻነት ሰራዊት ነው። ኦነግ ሸኔ ስትሏቸው ይገባቸዋል፣ ችግር የለውም ደውሉ አሉ። በኦነግ ሸኔ ተይዘናል ብለን ሪፖርት አደረግን በስልክ። ከዛ በኋላ 1-6 ቀን እዛው አቆዩን። ያው እዛ በቆየንበት ጊዜ ያው ብዙ ነገር ሆነናል። በጅራፍ እንደ በሬ ተገርፈናል። አላማ አላቸው። አላማቸው የበላይ ነን ነው።
አቶ ምስክር በስድስት ቀናት የእገታ ቆይታቸው አንድ ህንዳዊን ጨምሮ ብዙ ሰዎች ታግተው መመልከታቸውንና ከአንድ ሚሊየን እስከ 3 ሚሊየን ብር እየከፈሉ መለቀቃቸውን አስታውሰዋል።
እኔ ካሜራማንና ሾፌሩ ነው የተያዝ ነው። ከዛ በኋላ ሌሎች የተያዙ ነበሩ። ባይዘው ከኛ ለዚህ ስራ ከሄድነው 3 ነው እንጂ አጠቃላይ 10 ሰው ነው አንድ ቦታ ላይ የተያዝ ነው። እኛ እንደያዙ ሌሎችንም ዘው ይዘው ነው ሄዱት። ዘና ብለው ነው እየተኮሱ ይዘው ነው ሄዱ። ሌላም ቦታ ላይ የተያዙ ነበሩ። እኔ በመወጣበት ጊዜ እኛ ልንወጣ ስንል አንድ ህንዳዊ 3 ሚሊዮን ከፍሎ የወጣ ህንዳዊ ዜጋ ነበርና በተለያየ ቦታ ላይ ነው የሚያስቀምጡሽ እና እኛ ጋር አንድ ላይ ነበር ነው አንድ ቤት ላይ አንድ ቦታ ላይ የምናድረው ሰዎች ወይም አንድ ላይ የምንውለው 10 ነበር።
በአጋቾች የተጠየቁትን 1 ሚሊዮን ብር የከፈሉት የቤተሰቦቻቸውን ቤት ሸጠው እንደሆነ የተናገሩት አቶ ምስክር በወቅቱ ለክልሉ መንግስት ስለ ጉዳዩ አመልክቼ የነበረ ቢሆንም እስካሁን መልስ የሰጠኝ አካል የለም ይላሉ።
እኔ ሰርግ ላጅብ አልሄድኩም ወይ ለክልል ጉዳይ አልሄድኩም ወይ ክርስትና ተጠርቼ ዘመድ ልጠይቅም አልሄድኩም። የወጣሁት ለመንግስት ስራ ነው። ለመንግስት ስራ ወጥቼ ደገም ላይ ወይም ሲሚንቶ ፋብሪካው አካባቢ ካምፕ አለ፣ የመከላከያ ካምፕ አለ። እዛ ላይ መከላከያ እያለ እዛ ላይ ሰራዊት እያለ ያን ያህል ጥይት ተኩሰው መኪናችን በቦምብ አቃጥለው እኛን ሲወስዱ አንድም ሰው ሊደርስልን አልቻለም። አንድም የመንግስት አካል እኔ እጅግ በጣም ያዘንኩት እዚህ ክልል የ32 ዓመት ሰራሁ እንግዲህ መንግስት ቤት እኔ በ32 ዓመት ውስጥ ቤት አልሰራሁም። እናት አባቴ የሰጡኝ ቤት አለኝ ያወረሱኝ። ይህን ቤት ሽጠን እንድንከፍል ነው የተደረገ። መንግስት ይህን የከፈልነውን ቢያንስ የከፈልነውን ብቻ 1 ሚሊዮን እንኳ ቢከፍል ሌላው ነገር ቀርቶ ቢመልስልን ቢተካልን ትልቅ ነበር። በጣም የሚያመው እዚህ ያለው መልስ ነው። እስካሁን ድረስ አልተሰጠኝም። ምንም ቀና የሆነ ምላሽ አልተሰጠኝም። ለሾፌሩ ሲከፈል በአንድ ስራ ላይ ወጥተሽ አንደኛውን የበር ልጅ ሌላውን የእንጀራ ልጅ ስታደርጊ ያማል። ለዚህ ደግሞ ዋነኛው ምክንያት አንተ መንግስት የለም ብለሃል። እዛ ቦታ ላይ መንግስት ቢኖር ኑሮ ሰራዊት አለ፣ ግን ቢኖር ኑሮ በትክክል መንግስት ይህን ያስቆም ነበር ብለሃል በሚል ነው እስካሁን ድረስ ትኩረት እንዳይሰጠው ተደርጎ የኔ ጥያቄ ምላሽ እንዳያገኝ የተደረገ እና ይሄ ያማል በጣም። የግለሰብ ችግር አይደለም፣ የሀገር የክልል ችግር ነው፣ የአማራ ህዝብ ችግር ነው። ስለዚህ ምንድን ነው የገጠማችሁ? ምንድን ነው ችግሩ? እስኪ እዛ ላይ ስላለው ነገር መረጃ ስጡን ብለው የእኛ ሰዎች እንኳን መረጃ መውሰድ ነበረባቸው። አሁንስ ደህንነት ነው የሚለውም አካል፣ ጸጥታ አስከብራለሁ የሚለውም አካል፣ የፍትህ አካል ነው የሚለው አጠቃላይ ምንድን ነው ችግሩ ብለው የክልሉ መንግስት እኛን ጠይቆ መረጃ እንኳ መውሰድ ነበረበት። ለራሱ ግባት ለእኛ ይቅርና ለራሱ ግባት እንኳ መውሰድ ነበረበት። ግን በዛ ፈንታ መንግስት የለም ብላችኋል ተብሎ ማሳደድ እስከ ማሰር ድረስ ነው የደረሰው።
ባለፈው ሳምንት መጨረሻ ቁጥራቸው ከ30 በላይ የሆኑ አሽከርካሪዎችና ረዳቶቻቸው በኦሮሚያ ክልል ሰሜን ምዕራብ ሸዋ ዞን አሊዶሮ በተባለ ቦታ በኦሮሞ ነጻነት ሰራዊት እንደታገቱ ከታጋች ቤተሰቦች መረጃ ደርሶናል ያሉ እማኞች አጋቾቹ ለሹፌሮች 1 ሚሊዮን ብር ለረዳቶች ደግሞ 500,000 ብር በነፍስ ወከፍ ቢከፍሉ እንደሚለቋቸው ለቤተሰቦቻቸው ስልክ በማስደወል መጠየቃቸውን ተናግረዋል። የታጋቾቹ ቤተሰቦችም በአሁኑ ሰዓት የተጠየቀውን ብር እያሰባሰቡ እንደሚገኙ እማኞቹ አመልክተዋል። እገታውን በተመለከተ ከታጋች ቤተሰቦች መረጃ ለማግኘት ሞክረን በከፍተኛ ስጋት ውስጥ እንዳሉና ለመናገር ፈቃደኛ እንዳልሆኑ ገልጸውልናል። በሌላ በኩል የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ የእነርሱ ታጣቂዎች እንደዚህ አይነት ድርጊት እንዳልፈጸሙ ገልጸው በተጠቀሰው አካባቢ የሚንቀሳቀሱ ኃይሎች ብዙ መሆናቸውን ተናግረዋል። በዚህ 5 ዓመታት የተፈጸሙ ወንጀሎች ሁሉ የስርዓቱ ድክመት ውጤት መሆናቸውን የገለጹት ኦዳ ተርቢ በስርዓቱ ምክንያት የሚፈጸሙ ወንጀሎችን በኦሮሞ ነጻነት ሰራዊት ላይ ማላከክ የተለመደ ሆኗል ብለዋል።
ዳንጂ ጉርጉዳ ከነረጡ ዋነኒ ሶዶማ ከስም ቀበሜ በክሳንጅረኒ ወላለም ኩኒ ነመጋፈች
በትልልቅ አውራ ጎዳናዎች ላይ 30 ሰዎች በዚህ መልኩ ታግተው መጥፋታቸው ጥያቄ ይፈጥራል። ይሄ መንግስት ነኝ ብሎ የተቀመጠው አካል ለምን ስራውን አይሰራም? በአንድ በኩል ይህንን ህዝብ አስተዳድራለሁ ይላል፣ በሌላ በኩል ግን ይህ አይነት ወንጀል በህዝቡ ላይ እየተፈጸመ ነው። ይሄ በጣም አሳዛኝ ድርጊት ነው። በእኛ በኩል እንቃወመዋለን። ይህንን በኦሮሞ ነጻነት ሰራዊት ላይ ለማሳበብ የሚደረገው ጥረት ግን ሊቆም ይገባል።
ከፌዴራል መንግስትና ከኦሮሚያ ክልል ባለስልጣናት መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የኢትዮጵያ ሰብአዊ መብት ኮሚሽን ስለ እገታው መረጃ እንዳለውና በባለሙያዎቹ በኩል በማጣራት ላይ እንደሆነ አመልክቷል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የሚተላለፍላችሁ የእሮብ ምሽት ሰኔ 15 2015 ዓ.ም የመሰናዷችንን ነው። የትንታኔው መጽሔት ይቀጥላል። የዕለቱን አብይ ዘገባ ፈጽመናል። በኪረሙ ወረዳ 8 አርሶ አደሮች በታጣቂዎች እንደተገደሉ የአካባቢው የኮሚኒኬሽን ጽህፈት ቤት አስታወቀ። በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙ ወረዳ ባለፈው ሳምንት ውስጥ 8 አርሶ አደሮች በታጣቂዎች እንደተገደሉ የወረዳው የኮሚኒኬሽን ጽህፈት ቤት ኃላፊ ጅሬኛ ሄርጳ ለአሜሪካ ድምጽ አስታውቀዋል። የወረዳው የኮሚኒኬሽን ጽህፈት ቤት ኃላፊና የተጎጂ ቤተሰብ አባላት እንደሆኑ የገለጹ አንዳንድ የአካባቢው ነዋሪዎች ጥቃቱ የተፈጸመው ጽንፈኛ ሲሉ በጠሯቸው በአማራ ታጣቂዎች እንደሆነ አስታውቀዋል። የአማራ ህዝባዊ ግንባር የውጭ ድጋፍ ሰጪ ግብረ ኃይል ቃል አቀባይ መሆናቸውን የገለጹና መቀመጫቸውን በዚህ በዋሽንግተን ዲሲ ያደረጉት ኡመር ሽፋው ኪረሙ ላይ ጥቃት እየደረሰበት ያለው የአማራ ተወላጅ ነው ሲሉ ተናግረዋል። ኢትዮጵያ የሰብአዊ መብት ጉባኤ ኢሰመጉ በጉዳይ ላይ ክትትል እያደረግኩ ነው ሲል አስታውቋል። ናኩር መልካ ዘገባለሁ።
በኦሮሚያ ክልል ምስራቅ ወለጋ ዞን ኪረም ወረዳ ዋስት ቀበሌ ነዋሪ እንደሆኑ በስልክ የገለጹ ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ ግለሰብ ባለፈው ሳምንት ሰኔ 8 ቀን 2015 ዓ.ም ተመረተ የአማራ ጽንፈኞች ሲሉ የጠሯቸው ታጣቂዎች ከገደሏቸው ንጹሃን ዜጎች መካከል አማቻቸው እንደሚገኙበት ለአሜሪካ ድምጽ በስልክ ተናግረዋል።
አብዩ ፎቶ ነው ገላሚ ደሞ በየና በከረ
አማቼን የተጎዳብኝ በየነ በክሬ ጉዳይ ባላሉ በርሻ ላይ ያለን እነዚህ ሰዎች ማለትም በባጊን ቀበሌ ተወለዱና እነርሱን ተገን ያደረጉ ከአማራ ክልል የመጡ በርካታ ቁጥር ያላቸው የአማራ ጽንፈኞች ወደ ቀበሌው በማምራት በከፈቱ ተኩስ አማቼን ጨምሮ 9 ሰዎችን ሲገድሉብን 14 ሰዎችን ደግሞ አቆሰሉብን።
ሌላው የአካባቢው ነዋሪ ባለፈው ሳምንት ሐሙስ ማለዳ በረት ሲጠብቁ አድረው ወደ ቤታቸው በመመለስ ላይ ያሉ አማርኛ ይናገራሉ ግን ማንነታቸውን አላቀም ሲሉ የገለጿቸው ታጣቂዎች ተኩሰው እንዳቆሰሏቸውና በህይወት ተርፈው በጊዳ ህክምና ላይ እንደሆኑ በስልክ ገልጸዋል።
ሐሙስ
ዕለት ከሌሊቱ 11 ሰዓት ከ50 መጥተው ነው ጥቃቱን የጀመሩት። በረት ሲጠብቅ አድሬ ዝናብ ስለዘነበብኝ ወደ ቤቴ በመመለስ ላይ ነበርኩ። ቋንቋቸው አማርኛ ሲሆን ፋኖ ይሁኑ ሌላ ምንነታቸውን አላጣራሁም። ብዛታቸው ግን ይህ ነው የሚባል አይደለም። ስናይፐር ብሬንና ክላሽ ይዘዋል። እኔን በብሬን ነው አንገቴን የመቱኝ። ተመትቼ ሰርክ ልክ እንደሞተ ያልሆኘ ተዘርግቼ ተኛሁ። ሞቷል ብለው አለልቶ ወደ ተባለው ዘወርውረውኝ የእጅ ስልኬን ወስደውብኝ ሄዱ። ወደ 9 ሰዓት ገደማ የአካባቢው ሰዎች ደርሰውልኝ ከጭቃውስ በወሳሳ ተሸክመው ወደ ግዳ ወስደውኝ አሁን በህክምና እየተረዳሁ እገኛለሁ።
በአካባቢው የሚኖሩ የአማራ ተወላጆች ራሳቸውን ከሸማቂዎች ጥቃት ሲከላከሉ ጽንፈኛ እንደሚባሉ ከዚህ ቀደም ሲገልጹ ቆይተዋል። በአካባቢው ሸኔ ሲሉ በጠሩትና ጥቃቱን በተደጋጋሚ በሚያስተባብለው ታጣቂ ቡድን ለበርካታ ጊዜ ጥቃት እንደሚደርስባቸው የተናገሩት ተወላጆቹ ይህን ጥቃት ለመከላከል ራሳቸውን ሲያደራጁም ፋኖ የሚል ስያሜ እንደሚሰጣቸው ተናግረዋል። ይሁንና ባለፈው ሳምንት በኪረሙ ተፈጽሟል ስለተባለው ጥቃት በአካባቢው የሚኖሩ የአማራ ተወላጆችን በስልክ አግኝተን ስለ ጉዳዩ ለመጠየቅ ያደረግነው ሙከራ አልተሳካም። በሌላ በኩል የአማራ ህዝባዊ ግንባር የውጭ ድጋፍ ሰጪ ግብረ ኃይል ቃል አቀባይ መሆናቸውን የገለጹና መቀመጫቸውን በዋሽንግተን ዲሲ ያደረጉት አቶ ኡመር ሽፋው የአማራ ተወላጆች ጥቃት ይደርስባቸዋል እንጂ ጥቃት ያደርሳሉ የሚል እምነት እንደሌላቸው ባለፈው ሳምንት ለአሜሪካ ድምጽ ገልጸው ነበር። አሁን በኪረሙ ተፈጸመ ስለተባለው ጥቃት ጠይቀናቸው
ይሄ ፊክሽን ነው፣ ሀሰት ነው፣ ሲጀመር ፋኖ የለም በዛ አካባቢ፣ ፋኖ ያለው አማራ ክልል ውስጥ ነው፣ አማራ ክልል ውስጥ ወራሪውን የአብይ ኃይል እየተፋለመ ያለበት ሁኔታ አለና እኛ ደግሞ እንደ ድርጅት የምናደርገው ከአሁን ቀደም እንዳልኩት ህዝቡን ማንቃትና ራሱን እንዲከላከል ማድረግ ነው። እና ይሄ በፍጹም ሐሰት የሆነ ተብሎ ለማሳሳት የተቀረውን ዓለም ለማሳሳት የተሰጠ የውሸት መረጃ ነው። ኪራሙ ብዙ አማራዎች የተገደሉበት ቦታ ነው። ብዙ አማራዎች ኪራሙ መሬቱ የአማራ ደም የጠጣ መሬት ነው። ያንን ደግሞ ያደረጉ በአብይ አህመድ የሚደገፈው ሸኔ የሚባለው ነው ይባላል። እንደዚሁም ደግሞ በግልጽ የኦሮሚያ ክልል ልዩ ኃይል ጭምር ነው።
በዚህ ጉዳይ የተጠየቁት የኪረም ወረዳ ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ጅሬኛ ይርጳ ሰኔ 8 2015 ዓ.ም የአማራ ጽንፈኞች ሲሉ የገለጿቸው ታጣቂዎች በኪረም ወረዳ ዋስት ቀበሌ ውስጥ 8 ንጹሃን ሰዎችን ሲገሉ 13ቱን አቁስለዋል ሲሉ ለአሜሪካ ድምጽ ተናግረዋል።
ጥቃቱ የተፈጸመበት ቦታ ኪረም ወረዳ ዋስት ቀበሌ ይባላል። በአማራ ጽንፈኞች የ8 ሰዎች ህይወት አልፏል። አርሶ አደሮችና ሰላማዊ ሰዎች ናቸው። በቤታቸው ውስጥ በርሻ ላይና ከብቶቻቸውን በመጠበቅ ላይ ያሉ እነዚህ ጽንፈኞች ሰኔ 8 2015 ዓ.ም ከሌሊቱ በ12 ሰዓት በወረራ መልክ ወደዚህ ቀበሌ በመምጣት 8 ሰዎችን ሲገድሉ ከ13 ሰዎች በላይ ደግሞ አቁስለዋል። ይህ ቡድን በዚህ ዕለት ጤና ጣቢያ፣ ትምህርት ቤቶችንም ሰባብሮ የህዝቡን ቤት አቃጥሎ 1100 የሚደርሱ ከብቶችን ነድቶ ነው የሄደው።
ታጣቂዎቹ በርካታ የወረዳው ቀበሌዎች ውስጥ ካምፕ መስርተው እንደሚገኙ የጠቀሱት ኃላፊው ከ2014 ዓ.ም ጀምሮ በፈጸሙት ጥቃት ከ52,000 በላይ ሰዎች መፈናቀላቸውንና ድጋፍ እንደሚያስፈልጋቸው ጨምረው ገልጸዋል።
ጋሬኒ ፊንታሌይ አማራ ኩኒ ናኑ አማራ ዳኒ ሚሊካኒ ገሞጅ።
እነዚህ አማራ ጽንፈኞች ከአማራ ክልል አምልጠው በአባይ በረሃ አቋርጠው ይመጣሉ። መርገጀረኛ፣ ጨፌ ጉዲና፣ ሀሮ ከተማና ባኪን በሚባሉ ቀበሌዎች በቋሚነት የጦር ካምፕ መስርተው ሲኖሩባቸው ነበር። የስድስት ቀበሌዎች ህዝብ ከቀዮ አፈናቅሏል። መፈናቀሉ የጀመረው ህዳር 30 2014 ሲሆን 52822 ሰዎች በኪረሙ ጊዳያናና ቆቆፌ ከተሞች ተፈናቅለው ሲኖሩ፣ ሌሎች ግን በየዘመዱ ቤት ተጠግተውና ተበታትነው ይገኛሉ።
መንግስት በታጣቂዎቹ ላይ እርምጃ ለመውሰድ መቸገሩን ያስረዳሉ።
ሞቱማን ናኖ ተነጥ ቃሞሌ ነገኛ ቦባሴ ኦፕሬሽን ይነገኛ ጎቻ ጅራ።
መንግስት በአካባቢው የጸጥታ ኃይሎችን አሰማርቶ የጸጥታ ኦፕሬሽን እያካሄደ ይገኛል። የኦፕሬሽኑን ውጤት በኋላ የምንገልጽ ሲሆን፣ ይህ ቡድን አንዳንድ አስቸጋሪና የጸጥታ ኃይሉ ሲመጣበት ወደ አማራ ክልል ይሻገራል። እርምጃ ለመውሰድም በጣም አስቸጋሪ ቡድን ነው። አማራ ክልል ውስጥም ተጽዕኖ ሲበረታበት ወደ ኦሮሚያ በመሸሽ እንዲህ አይነት ጥቃት ይፈጽማል። ለጥፋት ራሱን ያዘጋጀ ቡድን ስለሆነ መንግስት በሂደት ተከታትሎ ለወደፊቱ እርምጃ የሚወስድ ይሆናል ማለት ነው።
የኢትዮጵያ ሰብአዊ መብት ጉባኤ ሰመጉ ምክትል ዳይሬክተር አቶ ተስፋይ ገመቹ በምዕራብ ኦሮሚያ በኪረሙ ወረዳ በንጹሃን ሰዎች ላይ ደረሰ ስለተባለው ጥቃት፣ በሌሎችም የክልሉ አካባቢዎች በታጠቁ ኃይሎች ስለተፈጸሙ ጥቃቶች ባለሙያዎቹ ክትትል እያደረጉ እንደሆኑ ገልጸው በቅርቡ በዚህ ጉዳይ ኢሰመጉ መግለጫ ሊሰጥ እንደሚችል አመልክተዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
በትላንትናው ዕለት በሶማሌ ክልል ቀብሪ ዳሃር ከተማ አንድ የመከላከያ ሰራዊት አባል ድንገት በከፈተው ተኩስ 4 ሰዎችን ገድሎ 3 ሰዎችን ማቅሰሉን የኦጋዴን ብሔራዊ ነጻነት ግንባር ኦብነግ አስታውቋል። በተኩሱ የተገደሉት 3 ግለሰቦችም አባላቶቼ ናቸው ያለው ኦብነግ የፌዴራልና የክልሉ መንግስት ድርጊቱን በፍጥነት አጣርተው እርምጃ እንዲወስዱም ጠይቋል። ባለፉት 6 ወራት ወደ ክልሉ በተመለሱ አንዳንድ የመከላከያ ሰራዊት አባላት ልዩ ልዩ ጥቃቶች እየተፈጸሙ እንደሆነ ያወሳው ግንባሩ የሰራዊቱ ካምፖች ከከተሞች እንዲልቁና የመከላከያ አባላትም ትጥቅ ይዘው ወደ ከተማዋ ከመግባት እንዲከለከሉም ጠይቋል። የክልሉ ኮሚኒኬሽን ቢሮ በበኩሉ ድርጊቱን የፈጸመው ወታደር ከካምፕ አምልጦ የጠፋና ለ3 ቀናት ያክል ክትትል ሲደረግበት የቆየ መሆኑን ገልጾ ቀድሞ ተኩሶ የመታውን ተከታትለው የደረሱበትን የቀብሪ ዳሃር ነዋሪና የከተማዋን አመራር አባል ነው ሲል አስታውቋል። ግድያውን የፈጸመው ወታደር ተጨማሪ ጉዳት ከማድረሱ በፊት በመከላከያ ሰራዊት አባላት እርምጃ እንደተወሰደበትም ለከተማዋ ነዋሪዎች ተገልጿል ብሏል። አዲስ ቸኮል ተጨማሪ ዘገባ አለው።
የመከላከያ ሰራዊት አባሉ በቀብሪ ዳህር ከተማ 08 ቀበሌ ድንገት በከፈተው ተኩስ 3 የኦጋዴን ነጻ አውጪ ግንባር አባላትና አንድ ብልጽግና አመራር መገደላቸውን እንዲሁም ሌሎች 3 ሰዎች መቁሰላቸውን ግንባሩ በትዊተር ገጹ ባወጣው መግለጫ አስታውቋል። የኦብነግ ቃል አቀባይ አቶ አብዱልቃድር ሐሰን ኢርሞጌ ባለፉት 6 ወራት በሰሜን ኢትዮጵያ ጦርነት ወቅት አካባቢውን ለቆ የነበረው የመከላከያ ሰራዊት ወደ ሶማሌ ክልል ከተመለሰ በኋላ ይህ መሰል ጥቃት በልዩ ልዩ ከተሞች እየተሰማ እንደሆነ አውስተዋል።
There was another incident. Shooting not died but
Kandur ka 15 ቀን በፊትም ሌላ ጥቃት ነበር። ግድያ ሳይሆን ድብደባ ተፈጽሞ ነበር። በደጋቡር አስገድዶ መድፈር ወንጀልም ተፈጽሞ ነበር። በጎዴ ከተማም መጠጥ ቤት ውስጥ አንድ የጎዴ ነዋሪን ተኩሰው አቁስለውታል። የፓርላማ አባል ጅግጅጋ የአየር ማረፊያ ላይ መገደሏንም ታስታውሳላችሁ። ህዝቡ ይሄ ሁሉ ለምን እያለ ነው። የሶማሌ ህዝብ የመገለል ስሜት እየተሰማው ነው። ይሄ ሁሉ የተፈጸመ የፌዴራል የጸጥታ ኃይሎች ይቅርታ እንኳ አይጠይቁም። በዚህ ህዝቡ በጣም አዝኗል።
ይህ መሰሉ ጥቃት እየተባባሰ ነው ያለው ኦብነግ ቀደም ሲልም በጅጅጋ ከተማ በሶማሌ ክልል ምክር ቤት አባሏ ላይ በአንድ የፌዴራል ፖሊስ ባልደረባ ተፈጽሞ የነበረው ግድያ ጭምር አፋጣኝና ሁሉን አቀፍ ምርመራ እንደሚያስፈልግ አመልክተዋል። የክልሉ መስተዳድርና የፌዴራል መንግስትም ይህም በአፋጣኝ እንዲያስፈጽሙ ጠይቋል። ስለ ጉዳዩ መረጃ የሰጡን የሶማሌ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱልቃድር ረሺድ በቀብሪ ዳህር ከተማ ግድያውን የፈጸመው ወታደር ከ3 ቀናት በፊት ከመከላከያ ካምፕ ያመለጠና ክትትል እየተደረገበት የነበረ የመከላከያ ሰራዊት አባል ነው ይላሉ።
ከሚሊተሪ ካምፕ ያመለጠ አንድ መከላከያ አባል መከላከያም ኪዶ ተደብቆ ነበር። ለ3 ቀናት ሲፈለግ ነበር። መከላከያ ሰራዊት ያለው አመራርም ሪፖርት በማድረግ ህዝብም ሪፖርት በማድረግ ሰውየው ለ3 ቀናት እየተፈለገ ነበር። እሱ ግን አንድ ቦታ ካምፕ አንድ ቦታ ተሸክሽጎ ነበር ለ3 ቀናት የተደብቀው። ትላንትና ጠዋት ከካምፕ አቅጣጫ ነው ወደ ከተማ የገባው። ያው ሰውየው ሲታይ ኢንፎርሜሽንም ስለነበረ ህዝቡ ለሚመለከታቸው አካላት ጸጥታ ከመዋቅር ጥቆማ ሰጥቶ ነበር። ጸጥታ መዋቅር አካባቢው ሳይደርሱ አንድ የቀበሌ አመራር ነው በሱ ቀበሌ የታየ ስለነበር ጥቆማው የደረሰው እና የቀበሌ መዋቅሩ ቦታው ላይ ሲደርስ የጠቆመው አካል ጋር ሆኖ ያው ሰውየው እነሱን ገደላቸው። ይዛው ያው ስላዩት ማምለጥን ፈልገው ስለነበር ታየሁኝ ያው ያመለጥኩኝ ነበር እነዚህ ነው የጠቆሙኝ በማለት እነሱን ገደላቸው። ከዛ በኋላ ይዛው ምሽግ በመያዝ ወደሱ የሚጠጋው ሰው ሁላ ሲገል ነበር።
ግድያው መከላከያ በካዳ አንድ ግለሰብ የተፈጸመ እንጂ በሰራዊት ደረጃ የተፈጸመ አይደለም ብለዋል አቶ አብዱር ቃድር።
በአጋጣሚ የሚከሰቱ መሆን የሌለበት እንደሆነ እናምናለን። እንደ መንግስት ሚሊተሪ ህዝብን አገርን የሚጠብቅ የምናከብረው ተቋም ነው። በመከላከያም እንደዚህ አይነት ነገሮች ሲፈጠሩ ለመጀመሪያ ጊዜ ነው። እንደዛም በፌዴራል ፖሊስም ባለፈው የተፈጠረው ጉዳይ ያው ክስተት ነበር። ክስተቶቹን ካገናኘን ምናልባት እንደ ኔግሊጀንሲ ህዝቡ ዝም ብሎ ይገደላል የሚል ተቃዋሚ ፓርቲዎች ሊያስተያዩ ይችላሉ። ግን እንደ መንግስት አቋም ምንድን ነው? ይሄ በብልጽግና ወይ በኦብነግ የተወሰደ እርምጃ ሳይሆን በአጋጣሚ አንድ ካህዲ ሚሊተሪም የካደ ወይ መከላከያም የካደ አንድ መከላከያ አባል የነበረ ግለሰብ ነው ይህን ያደረገው። በመከላከያ የተደረገ አይደለም።
የኦብነግ ቃል አቀባይ አቶ አብዱልቃድር ሀሰን ይርሞቄ በበኩላቸው የሶማሌ ክልል ህዝብ በዘመነ ኢህአዴግ በርካታ ጅምላ ጭፍጨፋዎች እንደተፈጸሙበት አስታውሰው ዛሬም የመከላከያ ሰራዊቱን እንደ ጠላቱ እንዲያይ ከሚያደርጉ አካሄዶች መቆጠብ ተገቢ ነው ሲሉ ያስጠነቅቃሉ። ተመሳሳይ ጥቃቶች ዳግም እንዳይፈጸሙም እርምጃዎች መወሰድ አለባቸው ባይ ናቸው። ከ1948 ዓ.ም ጀምሮ በጎዴ ቀብሬዳር ጅጅጋና ሌሎችም አካባቢዎች የተቋቋሙ የመከላከያ ካምፖች ከከተሞች ርቀው ድንበር አካባቢ መቋቋም እንደሚገባቸውም አመልክተዋል። የመከላከያ ሰራዊት አባላትም በከተሞች ውስጥ የጦር መሳሪያ ይዘው እንዲንቀሳቀሱ ሊፈቀድላቸው አይገባም ይላሉ። በዛሬው ዕለት የመከላከያ ሰራዊት አመራሮችና የሶማሌ ክልል አመራሮች የቀብሬዳር ከተማ ነዋሪዎችን ሰብስበው ስለ ጉዳዩ እንዳወያዩቸው የክልሉ የኮሚኒኬሽንስ ጉዳዮች ቢሮ ኃላፊው አቶ አብዱልቃድር ረሺድ ለአሜሪካ ድምጽ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በመከታተል ላይ የምትገኙት በ19 በ22 በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል የሚተላለፍ 57 ዲግሪ ውስጥ የሚተላለፍላችሁን የአሜሪካ ድምጽ የአማርኛ መሰናዶ ነው። አብራችሁን ታመሹ ዘንድ እንጋብዛለን። የምሽቱ መሰናዷችንን የመጀመሪያው ምዕራፍ አጠናቀን ወደ ሁለተኛው ምዕራፍ እንሻገራለን። የመጀመሪያው ዘገባችን ዴሞክራሲ በተግባር ነው። የአፍሪካ መሪዎች ሩሲያና ዩክሬንን ለማሸማገል ያደረጉት ያልሰመረ ዲፕሎማሲያዊ ጥረት ይሰኛል የምሽቱ ዴሞክራሲ በተግባር። በምስራቅ አውሮፓ ውስጥ እየተካሄደ ያለውን ግጭት የማስቆም ጥን ይዘው ሩሲያና ወደ ዩክሬን ያቀናው ዲፕሎማሲ ተልእኮን በተመለከተ አፍሪካውያን የተለያዩ አስተሳሰቦችና ሀሳቦችን እያንጸባረቁ ይገኛሉ። አንዳንድ ተንታኞች ግን የመሪዎቹን ጥረት ልምድና አስተዋይነት ያነሱ አድርገው ያዩታል። ዳራን ቴይለር ከጆሃንስበርግ ለአሜሪካ ድምጽ ያጠናቀረውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
ወታደሮቻቸው አገራቸውን ለቀው ከመውጣታቸው አስቀድሞ ከሩሲያ ጋር ምንም አይነት ድርድር እንደማያደርጉ በመግለጽ ነው የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ የአፍሪካውያኑ ልዑካን የውይይት ሐሳብ ውድቅ ያደረጉት። ከአንድ ቀን በኋላም የሩሲያው ፕሬዚዳንት ቭላዲሚር ፑቲን ለዩክሬን ድንበሮች ሉዓላዊነት እውቅና በመስጠቱ እቅዱን የተሳሳተ በሚል መግለጽ መረጡ።
በግልጽ እንደሚታየው ተልእኮው በአያያዙ የተነሳ ለውድቀት መዳረጉ አይቀሬ ነው።
የአፍሪቃ መሪዎች ወደ ሩሲያና ዩክሬን ከማቅናታቸው አስቀድሞ የግጭት አፈታት ታዋቂው ዶክተር ኪንስክሌ ማኩቤላ የመሪዎቹን እቅድ በጣም የተጣደፈ ነው ሲሉ ነበር ያስጠነቀቁት።
የቴክኒክ እውቀቱ ባላቸውና በግጭቱ ዙሪያ ስላሉ ጉዳዮች በሚረዱ ሰዎች መሰራት ያለበት የቅድመ ድርድር ስራ ሳይሰራ ቁጥራቸው የበዙ አገር መሪዎች ድርድርና የሰላም ተልእኮ በሚጀምሩበት ወቅት ችግር መግጠሙ የግድ ነው። ሞስኮ ሲደርሱ ሩሲያውያኑ የልዑካን ቡድኑ ይዞት የመጣውን ሐሳብ እንደማይቀበሉ ወስነው ነበር።
እንደ አውሮፓውያን የዘመን አቆጣጠር በየካቲት 2022 ዓ.ም ሩሲያ በዩክሬን ላይ የፈጸመችውን ወረራ ተከትሎ ከሁለቱም በኩል በብዙ ሺዎች የሚቆጠሩ ሰዎች ለህልፈትና ለአካል ጉዳት ተዳርገዋል። ሁኔታው ሁለቱም አገሮች ለውጭ ገበያ የሚያቀርቡትን የእህል ምርት እንደ ወትሮ መላክ አስቸጋሪ በማድረጉ የእህልና የማዳበሪያ ዋጋ በዓለም ዙሪያ በእጅጉ እንዲንር ምክንያት ሆኗል። ይህም የዋጋ ንረት ታዲያ በተለይ አፍሪካን ነው ክፉኛ የጎዳው። ይህ በእንዲህ እንዳለም እንደ ግጭት ጉዳዮች አዋቂው ማኩቤላ እይታ ዩክሬናውያኑ የግብፅ፣ የኮሞሮስ፣ የኮንጎ ሪፐብሊክ፣ የሴኔጋል፣ የደቡብ አፍሪካ፣ የኡጋንዳና የዛምቢያውን መሪዎች በአክብሮት ነው የተቀበሉት። የዩክሬኑ መሪ በመጨረሻው በመሪዎቹ የቀረበውን ፍኖተ ካርታ ባይቀበሉም ሀሳባቸውን ግን በጥሞና ማዳመጣቸውን ማኩቤላ ይናገራሉ። በንጽጽር ሲታይም ይላሉ ተንታኙ፣ በንጽጽር ሲታይም ፑቲን ስለ ሩሲያ ታሪክ ሲያስተምሯቸውና የመሪዎቹን ንግግር በትዕቢት ሲያቋርጡ ነው የታዩት። ማኩቤላ አክለውም አፍሪካውያኑ መሪዎች ሩሲያ የዩክሬንን ድንበር ሉዓላዊነት ማክበር አለባት የሚለውን በእቅዳቸው ማካተታቸው የሚያዋጣ አቀራረብ አይደለም ብለው ያስባሉ። ሞስኮ ከራሷ ባዋሃደቻቸው የዩክሬን ግዛቶች ያለውን ሕዝብ ፑቲን ሩሲያዊ ነው ማለታቸው ብዙም እንዳላስገረማቸውም ማኩቤላ ጠቁመዋል።
They were lost in terms of preparation, Yashkin had to say.
እንደኔ አስተያየት አስፈላጊውን ዝግጅት በተመለከተ የአፍሪካ ሀገራት መሪዎች ጨርሶ አልተዘጋጁም ነበር። በተባበሩት መንግስታት በራሱ ስለተጀመሩና ዕውቅናም ስለተሰጣቸው ኮሶቮ ከሰርቢያ ስትገነጠል የተፈጠሩ ሁኔታዎች በመኖራቸው እነዚያን ጉዳዮች ማንሳት አልነበረባቸውም። ስለዚህ ወደየት እንደሚወስዳቸው አጥርተው ባላወቁት መንገድ በመጓዝ ላይ ነበሩ። ለነዚህ ተለዋዋጭ ጉዳዮች የሚያዘጋጁ ጉዳዩን የሚመለከቱ አንዳንድ ሐሳቦች እንዴት መቀረጽና እንዴት መቅረብ እንዳለባቸው የሚያውቁ በርከት ያሉ ባለሙያዎች ሊኖሯቸው ይገባ ነበር።
የቀድሞ የደቡብ አፍሪካ ፕሬዝዳንት ታቦ ምቤኪ በበኩላቸው ትናንት ጆሃንስበርግ ላይ ለጋዜጠኞች በሰጡት መግለጫ የአፍሪካውያኑን ተልእኮ ታላቅ ውጥን ሲሉ ነው የገለጹት። እንደወደቀ አድርጎ ለማየትም ጊዜው ገና አልደረሰም ባይ ናቸው።
This African leadership that has gone to Moscow and to Kiev have said that their first task is
ወደ ሞስኮና ኪየቭ የተጓዘው የአፍሪካ መሪዎች ልዑክ የመጀመሪያ ስራው ማዳመጥ እንደሚሆን አመልክቷል። እኔ እንደማስበው ጉዳዩን በቅጡ ለመረዳት የሩሲያ ፌዴሬሽንም ሆነ ዩክሬን በየበኩላቸው የሚሉትን መረዳት መቻል በጣም አስፈላጊ ነው። እንደዚያ ሲሆን ብቻ ነው ጦርነቱ እንዲያበቃ ምን መደረግ አለበት የሚለውን አስመልክቶ እኛ እንደ አፍሪካውያን የምናስበውን ማብራራት የሚችሉት።
ሆኖም እንደ ሌሎች በርካታ ተንታኞች ሁሉ ማኩቤላ በጦርነቱ የተጠመዱት ሁለቱም ወገኖች በቁም ነገር ባልወሰዷቸው የአፍሪካ መሪዎች የሚታቀድና ወደፊት ሊያራምድ የሚችል መንገድ ገና አለ ብለው አያስቡም።
ዝግጅታችን ይቀጥላል። ቀጣዩ ዘገባ ደግሞ ሴቶችና ቤተሰብ ነው። ለረጅም ጊዜ በዘለቀውና ከፍተኛ መጠን ባለው የበልግ ዝናብ ምክንያት ለከፋ ችግር መጋለጣቸውን በደብረ ብርሃን መጠለያ ጣቢያ የሚገኙ ተፈናቃዮች ገለጹ። ተፈናቃዮቹ ከመጠለያው ባሻገር ይሰጣቸው የነበረው የምግብ ድጋፍ ከተቋረጠ 2 ወራት እንዳለፈውም ይናገራሉ። የደብረ ብርሃን ከተማ አስተዳደር ምክትል ከንቲባ አቶ በድሉ ብሸት ከተማዋ ከአቅማ በላይ ተፈናቃይ መያዟ በራሱ በተፈናቃዩና በከተማዋ ላይ ተጽዕኖ እንዳስከተለ በመጥቀስ የበጎ አድራጊ አካላትን ድጋፍ ጠይቀዋል። በአማራ ክልል የአደጋ መከላከልና የምግብ ዋስትና ቅድመ ማስጠንቀቂያና እንዲሁም ምላሽ ዳይሬክተር አቶ ብርሃኑ ዘውዱ በበኩላቸው በክልሉ ከ660,000 በላይ ተፈናቃይ መኖሩን ጠቁመው ሰብአዊ ድጋፍ አድራጊዎች ለሰሜኑ ጦርነት ተጎጂዎች የለገሱትን ያህል ሰብአዊ ድጋፍ ለተፈናቃዮቹ እያደረጉ አይደለም ሲሉም ገልጸዋል። በዚህ ዙሪያ መስፍን አራጌ ዘገባለሁ።
አዛውንቷ መዲና ታደሰ እድሜያቸውን በትክክል ባያውቁትም 70 ዓመት ይሆነኛል ይላሉ። ከኦሮሚያ ክልል ምስራቅ ወለጋ አኖ አካባቢ ተፈናቅለው ደብረ ብርሃን በሚገኘው ቻይና መጠለያ ካምፕ ውስጥ መኖር ከጀመሩ 2 ወር ሆኗቸዋል። ባለቤታቸውን ጨምሮ ሌሎች የቤተሰባቸው አባላት አሁንም በዚያው በኦሮሚያ ክልል ወለጋ እንደሚኖሩ የተናገሩት ወይዘሮ መዲና ወደ ደብረ ብርሃን የመጡበትን ምክንያት ሲያስረዱ
ሸኔ ወንድሞቻችን እህቶቻችን ታረዱብን። አዎ ድሞቻችን ህብቶቻችን ተውስታችን መጀመሪያ ንብረታችን ተዘረፈ። ንብረታችንን ሲዘርፉት ሩሃችንን ይዘን ወደ ከተማ ተነገባ። ከተማ ደሞ ገቡና ጨፈጨፉን። አሁን በመጨረሻ ትግስት ሆነን እንግዲህ ወንድሜን ጥዬ እህቴን ጥዬ እየተባባልን ተንጠባበቅ አሙስ በሱቢህ ላይ ተጀመረ። 5 ሰዓት 80 ሰው ፈጁ። ይሄው ሸኔ ገባ ተጨፈጨፈ። ያማራ ቤት የት ነው እየተባለ ያማራም ቤት ምሩን እየተባለ እየተጨፈጨፈ በር እየተሰበረ ታንድ ቤት 5 አንድ ቤት 6 አለቀ። በዛው እንግዲህ ተበናጓጉዴን አሙስ ጅማት አሙስ ሞቱ ጅማት ቀብረን ቅዳሜ እሁድ ወጣን መጣን እና በዛ ደሞ ነፍሲቱ እንግዲህ እሳት ቢፈጃት ወዲ ልጅ ወጣለች ተብሏል። ለሩሃችን ደሞ እንግዲህ የቀበርነውን ቀብረን በዱር የወደቀውን ወርቆ ሸሽተን መጣን። ባለቤት እዛው ነው። አሁን አንጋፋ ልጅም እዛው ነው።
የት?
እዛው ወለጋ። ቤታችንን እስቲ እንደው ቤታችንን ሁኔታ እናንተ ወጡልን። ያ 80 ሰው ቲሞት እናንተ ወጡልን። እኛ እስቲ ደሞ እስቲ በትግስት እስቲ ደሞ እንጠብቀውና እስቲ ቤታችንን እስቲ እንደው ደሞ የከተማ ቤታችንን የገጠሩ የለም። እንጨቱም ቆርቆሮውም ተነቅሎ ሆዷል የለም። የገጠሩ ቤታችን አሁን የከተማ ቤት ደሞ ጥቂት እንግዲህ ይሻል እንደው በትግስት እንጠብቀው ብሎ አሁን ወንድሜም አለ ባለቤቴም አለ ልጅም አንጋፋ ልጅ አለ።
ከኦሮሚያ ክልል ልዩ ልዩ ዞኖችና ወረዳዎች የመጡት ተፈናቃዮች እነርሱ ኦነግ ሸኔ ሲሉ የሚጠሩትን የኦሮሞ ነጻነት ሰራዊት ለግድያው፣ ለአካል ጉዳቱ፣ ለንብረት ዘረፋውና ለመፈናቀሉ ተጠያቂ ያደርጋሉ። መኖሪያቸውን በቨርጂኒያ ያደረጉት የታጣቂዎቹ ቃል አቀባይ ኦዳ ተርቢ ለአሜሪካ ድምፅ አፋን ኦሮሞ ዝግጅት ክፍል በተደጋጋሚ በሰጡት ቃል ታጣቂዎቻቸው በመንግስት ወታደሮች ላይ እንጂ በሰላማውያን ሰዎች ላይ ጥቃት እንደማይፈጽሙ ገልጸው በተደጋጋሚ አስተባብለዋል። ተፈናቅለው ከመጡበት ጊዜ ጀምሮ የአካባቢው ማህበረሰብ የሚያደርግላቸው የምግብ ድጋፍ ከረሃብ ቢታደጋቸውም ተጨናንቀን እንኖርበታለን ያሉት ድንኳን ከሚጥለው ዝናብ አልተከላከለልንም ብለዋል።
ዝናብ ጥሎ እንትን ያለ ጊዜና ፈለቀ ውስጡ ይፈልቅ ጀመረ። ይሄ ክረምት እየመጣ ወደ ልንደርስ ነው ምን ልንሆን ነው እያልን ነው የምናለቅሰው። ተወዲህ ላይ ያለው ሌላ ሁለት አባወራ አለ አንዱ 8 16 ነው ያለው ወዲ ላይ ያለው ደሞ ይወህም በዚህ እዚህ ያለ ነው ደሞ ሁለት አባወራነን አንዱ 6 በቃ ምኝታ ያላቸው እና እንደዚህ ይሆን አሁን 3 አባወራም የሆነበት ቤት አለ እና እንደዚህ ይሆን ነው መሸም ያለ ነው እንግዲህ ጌታ እንዲያለ ደሞ እንግዲህ ጦለት እያረግን ዙ ደሞ እንግዲህ እነዩ ብለን ዲፋ ብለን አለ ነው ጌታ አሁን በቃ ንፋስ ምንልታለ ትጎነጎናለኝ እየወደቀችም ነው እየወደቀም ነው አሁን የየቤቱ ሁላ እየወደቀ ነው። በቃ እንደው እኔ መሬት አልያዘም መሰለኝ እየወደቀ ነው። እንደው መጨረሻችን ምንድነው? አሁን ዝናብ የጣለለት መጨረሻችን ምንድነው? እንዴት ነው የምንሆነው?
ከወለጋ አኖ አካባቢ የመጡት ሌላዋ የእድሜ ባለጸጋ ፋጢማ ሰን ናቸው። የአራት ልጆች እናትና የአራት ልጆች አያት መሆናቸውን የሚናገሩት ወይዘሮ ፋጢማ በአካባቢያቸው በደረሰው የጸጥታ መደፍረስ ሳቢያ ከልጆቻቸውና ከባለቤታቸው ተነጥለው አንድ ልጃቸውን ይዘው ወደ ደብረ ብርሃን ከመጡ ወር እንዳለፋቸው ገልጸዋል።
ያው በጭፍጨፋው ነው የመጣ ነው። ሲጨፋጭፉን መጣን።
ብቻዎትን ነው የመጡት?
ረ ይሆን ልጄን ይዤ ያለሁኝ አንድ ልጅ ይዤ ያለሁኝ።
ባለቤቱ
እዛው ቀርቷል። እርዳታ አጥጋቢ ነገር የለውም። እዛም ደግሞ ይሄ ዝናብ ሲጥል እንደዚህ ሆኖ እንደምናደርገው እኔ አላውቅም። እንግዲህ እንደዚህ ብለን መቼም አለን ዛሬ ድረስ።
ከምዕራብ ሸዋ ዞን ዳኖ ወረዳ የመጡት ጌትዬ ደርቤ ተፈናቃዩ የምግብ ድጋፍ ካገኘ 2 ወር እንዳለፈው አስታውቀዋል።
ዙሪያውን እንትን እያለ እየገባባቸው በቁፋሮ በምን እየተከላከሉ ነው። አሁን ያለ ሁኔታ በጣም ያው አስቸጋሪ ነው። ዝናቡ ችግርም አለ። የሚበላም አሁን ላይ በጣም አስቸጋሪ ነገር ነው። መንግስት እስካሁን እንደ ከሰጠው 2 ወር ጨርሶ 3 ወር ውስጥ ነው ያለ አለው። በወር 15 ኪሎ ስንዴና ዘይት ምንም እንደነበር የሚለው ዘይቱም ስንዴውም በወር ቀርቶ በሁለት ወር እንኳን ቢደርስ አሪፍ ነበር። ሁለት ወሩን ጨርሶ ግን አሁን ሶስተኛ ወር ላይ ነው ያለው።
ተፈናቃዮቹ እየጣለ ካለው ዝናብና ከመጠለያው አለመመቸት ጋር ተያይዞ ለተላላፊ በሽታ እንጋለጣለን የሚል ስጋትም አላቸው። ከተማዋ ከአቅሟ በላይ ተፈናቃዮችን አስተናግዳለች የሚሉት የደብረ ብርሃን ከተማ አስተዳደር ምክትል ከንቲባ በድሉ ውብሸት ይህም ተፈናቃዩንና አካባቢውን ለውስብስብ ችግር ዳርጓል ብለዋል።
ይሄ ከተማ በተፈናቃይ በብዙ መልኩ አንደኛው የእነሱ ህይወት የተረጋጋ ነው ብሎ መውሰድ አይቻልም። በሁለተኛ ደረጃ ደግሞ ከተማው በሚያደርጋቸው የልማት እንቅስቃሴዎች ላይ የራሱ የሆነ አሉታዊ ተጽዕኖ አለው። አንደኛ የትኩረት ኤሪያ ወደ ተፈናቃው የማድረግ የምንፈልጋቸውን ልማቶች በዛ ፍጥነት ለመስራት የተፈናቃይ ማናጅመንት ሲስተሙ በራሱ ችግር ጊዜ የሚወስድ በመሆኑ ሁለቱንም አቀላይቶ ለመምራት ነው ከተማ አስተዳደሩ ባለፉት ዓመታት ጥረት እያደረገ ያሉ። ይህ መሆኑ ግን ከፍተኛ የመጠለያ የምግብ አቅርቦት በጣም ክሪቲካል ችግር ነው ተብሎ ሊወሰድ የሚችልበት ሁኔታና ደረጃ ያሉት ማለት ይቻላል።
የከተማ አስተዳደሩ ባቄሎ ተብሎ በሚታወቀው አካባቢ ለተፈናቃዮች መጠለያ ግንባታ መጀመሩን ለአሜሪካ ድምፅ ከወራት በፊት ገልጾ ነበር። መጠለያው ግን በከተማዋ ውስጥ ያሉትን 30,000 ተፈናቃዮች መያዝ እንደማይችል ጠቁሞ መንግስትና በጎ አድራጊዎች የመፍትሄው አካል እንዲሆኑ ጥሪ ማስተላለፉ ይታወሳል። ምክትል ከንቲባ በድሉም ይህንን ያጠናክራሉ።
በተለይ ከመጠለያ ጋር ያለው ችግር በጣም አስከፊ ችግር የምንለው ህጻናቶች በፋብሪካ ውስጥ አሁን ባለው ሁለት ባለሀብቶች ተለምነው በዛ ፋብሪካ ውስጥ ተጠልለው የሚገኙበት ሁኔታዎች ናቸው ያሉት። ከፍተኛ መጨናነቅ፣ በተለይ በዝናብ ወቅት ከፍተኛ ችግር ውስጥ የወደቁበት ሁኔታዎች ናቸው ያሉት። ይህን ከተማ አስተዳደሩ በተለይ የተፈናቃይ ግብረ ኃይልን አስተባብሮ በሚችለው አቅም ራሱ ማናጅ ለማድረግ የተደረገ ጥረት እንዳለ ቢሆንም ከሰብአዊነት አኳያ ግን ከፍተኛ ችግሮች አሉ ተብሎ ሊወሰድ የሚችልበት ሁኔታዎች ናቸው ያሉት። አሁንም ከዩኤንኤችሲአር ጋር በመነጋገር የተወሰነ የመጠለያ ካምፕ በጅምር ደረጃ ለጊዜያዊ የሚሆን እየተሰራ ነው ያለ። እሱ በቂ ነው ተብሎ ሊወሰድ አይችልም።
በአማራ ክልል አደጋ መከላከልና ምግብ ዋስትና የቅድመ ማስጠንቀቂያና ምላሽ ዳይሬክቶሬት ዳይሬክተር ብርሃኑ ዘውዱ በተለይ ለጋሽ አካላት በሰሜኑ ጦርነት ሰሞን የነበራቸውን ያህል እንቅስቃሴ አለማድረጋቸው በክልሉ በተለያዩ ቦታዎች የሚገኙ ተፈናቃዮች ለከፋ ሰብአዊ ጉዳት መዳረጋቸውን አመልክተዋል።
በፊት ከነበረው በሰሜኑ ጦርነት ከነበረው ጋር የነበረውን ድጋፍ ወስደንና ለተፈናቃዮች የሚደረገውን ድጋፍ ወስደን አሁን ስናየው በጣም በዜሮ የሚሰላ አይነት ነገር ነው እና መደገፍ አለባቸው። ይሄኛውም አካባቢ ላይ ተፈናቅሎ ብዙ ኃይል ነው ያለ።
በተወሰኑ አካላት ጥረት ብቻ በአማራ ክልል በተለያዩ መጠለያ ጣቢያዎች ለሚገኙ ተፈናቃዮች በቂ መጠለያና ምግብ ለማቅረብ አዳጋች እንደሆነ ዳይሬክተሩ ያስረዳሉ።
የአካባቢው ማህበረሰብ ማድረግ ካለበት በላይ አድርጓል። የፌዴራል መንግስት ተገቢውን ድጋፍ እያደረገ አይደለም። ከአቅሙ በላይ ስለሆነ ድጋፉ በበቂ መልኩ እየሰጠ አይደለም። ምግቡን እራሱ አልቻለም አሁን። ስለዚህ ቢያንስ መጠለያ የሆነ እንደዛ ብንደጋገፍ። ክላስተር አለ የሼልተር ክላስተር የሚባል እና በዛ ውስጥ ሌሎች ኢንተርናሽናል ኮሚኒቲዎች በዚህ ክላስተር ውስጥ ሰፖርት ቢያደርጉ ቢያንስ በክረምቱ ጎርፍ አይሄድባቸው። አሁን ያለው ሲቹዌሽን እንደተባለው አስቸጋሪ ነው። ተፈናቅሎ ሰው በውጭ ላይ ተኝቶ ዝናብና ጎርፍ እንዳይሄድበት የሚደረገው ጥረት ይህን ያህል ውጤት ያመጣል የሚል እንትን የለን
እና ዳይሬክተሩ ገለጻ ከ660,000 የሚልቁ ተፈናቃዮች በ40 ጊዜያዊ መጠለያ ጣቢያዎች ውስጥ ይኖራሉ በክልሉ። ከነዚህም የሚበዙት ከኦሮሚያ ክልል የተፈናቀ ቀሉ መሆናቸውን ጠቁመዋል። ከደብረ ብርሃን መጠለያ ጣቢያ ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ ነኝ።
ቀጣዩ ዘገባ ደግሞ አሜሪካና ሕዝቧን ያስቃኘናል። ዩናይትድ ስቴትስ ናሽናል ኤርፖርትም የተባለው የዋሽንግተን ዲሲ ጎዳናዎች መካከል ተደብቆ የሚገኝ ግዙፍ የእጽዋት ምርምርና መናፈሻዎች በብዙዎች እጅግም የማይታወቅ ስፍራ ነው። 183 ሄክታር ስፋት ያለው እጅግ ብዛት ያላቸውን አበቦችና የተለያዩ ዛፎችን የያዘው ይኸው ስፍራ ወሳኝ ሳይንሳዊ የሆኑ ምርምሮችም ይካሄዱበታል። ዶራ መኳር የጽዋት ማዕከሉንና መናፈሻው ከዩናይትድ ስቴትስ መንግስት ተልእኮ አኳያ ያለውን ሚና ቃኝታ ያሰናዳችውን ዘገባ ቆንጅት ታዬ እንደሚከተለው ታቀርበዋለች።
ዋሽንግተን ዲሲ የሚገኘው ናሽናል አርቦሪተም የተባለው የጽዋት ቤተ መዘክርና መናፈሻ በጸጥታውና በውበቱ እጅግ ማራኪ ስፍራ ነው። የተቋሙ ኃላፊዎች የሆኑ ሳይንቲስቶች ቅድሚያ ትኩረት የሚሰጡት ተልእኮ አላቸው። እሱም ወሳኝ የሆነውን ይህንን የግብርና ዘርፍ እያደገ መሄዱን በማረጋገጥ የዩናይትድ ስቴትስን ኢኮኖሚ ማሳደግ ነው። የጽዋት መዘክሩ ዋና ስራ አስኪያጅ ሪቻርድ ኦልሰን እንዲህ ሲሉ ያስረዳሉ።
What we do is support the American nursery industry. So you have ornamental landscapes.
የአሜሪካን የችግኝ ኢንዱስትሪ የሚያግዝ ስራ ነው የሚሰራው። ደጅ ማስዋቢያ ተክሎች፣ አበቦች እንዲሁም መስኮችን ለማልበስ የሚሉ የተለያዩ የሳር ዝርያዎች አሉ።
በዩናይትድ ስቴትስ የእርሻ ሚኒስቴር መረጃ መሰረት ለቤትና ደጃፍ ማሳመሪያ በሚውሉ ተክሎች ንግድ ላይ ከተሰማራው ኢንዱስትሪ 13.8 ቢሊዮን ዶላር ገቢ ይገኛል። ወሳኝ የንግድ ዘርፍ በመሆኑ እንክብካቤ ያስፈልገዋል ብለዋል።
We are first and foremost a premier scientific institution.
በዋናነት ከፍተኛ የሳይንስ ተቋም ነው። ሳይንሳዊ ምርምሮች ይካሄዱበታል። የህዝብ መናፈሻም ነው።
በተቋሙ ስራ ላይ የተሰማሩት ሳይንቲስቶች ለአበባና ችግኝ ንግድ ኢንዱስትሪው በመርምር የሚያገኙአቸውን አዳዲስ የተክሎች ዝርያዎችና የቴክኖሎጂ ውጤቶችን ያቀርባሉ። በጽዋት መዘክሩ የአበቦች ዘርፍ ዋና ኃላፊ የሆኑት ሳይንቲስት ኬቪን ኮንራድ የዚህን ጥረት ፋይዳ እንደሚከተለው ያስረዳሉ።
Why develop new plants, the changing climates, changing habitat, new threats?
አዳዲስ የጽዋት አይነቶችን የምናለማው ለምንድን ነው? የአየር ንብረቱ እየተቀየረ ነባሮቹ አካባቢዎች እየተለወጡ ስለሆነ ከፊታችን አስጊ ሁኔታ ተደቅኗል። በመሆኑም አዲሱን ሁኔታ ለመቋቋም የሚችሉ ተክሎችን መፍጠር እጅግ አስፈላጊ ነው።
ለአካባቢው ነባር በሆኑትና ከሌሎች አካባቢዎችም በሆኑ ተክሎች ዙሪያ ምርምር የሚያካሂዱት ሳይንቲስቶች በተቻላቸው መጠን በአሁኑ ወቅት እየተከሰቱ ያሉትን ስጋቶች ለመቋቋም የሚችሉ ያዝረት ዘረመሎችን በመሰብሰብ ስራ ላይ መጠመዳቸውን ኬቪን ኮንራድ እንደሚከተለው ያስረዳሉ።
There are examples where the gene in a wheat plant or a grape plant has been able to thwart
ለምሳሌ ከባድ አደጋዎችን ለመቋቋም የሚያስችል ዘረመል ያላቸው የስንዴ ወይም የወይን አይነቶች አሉ። እጅግ ወሳኝ የሆኑ የግብርና ምርቶች ላይ ሊደርስ የሚችል ከባድ ውድመት ለመከላከል ትልቅ ጥቅምታ አላቸው።
ይህ የጽዋት መዘክርና መናፈሻ ግቢ በዓለም ዙሪያ ግዙፍ የእጽዋት ዝርያ አይነቶችን ካሰባሰቡ ዋና ዋና ማዕከሎች አንዱ እንደሆነ ይነገርለታል። የተቋሙን መናፈሻዎች በየዓመቱ ከ600 ሺህ የሚበልጡ ሰዎች ይጎበኙታል። ይህ ግን ለምሳሌ ያህል በየዓመቱ ናሽናል ሞል ተብሎ የሚጠራውን አያሌ ታሪካዊ መታሰቢያ ሐውልቶች ያካተተ አካባቢ ከሚጎበኘው 25 ሚሊዮን ሕዝብ አንጻር ሲታይ ከቁጥር የሚገባ አይደለም። የእጽዋት መዘክርና መናፈሻው ካሉት ዋና ዋና መስህቦች መካከል በዩናይትድ ስቴትስ ምክር ቤት ካፒቶል ምስራቃዊ በር ላይ የሚገኙት ረጃጅሞቹ አምዶች ይጠቀሳሉ። የብሔራዊ የእጽዋት መዘክሩ ዋና ዳይሬክተር ኦልሰን ታሪካዊ ፋይዳቸውን እንዲህ ሲሉ ነው የሚያስረዱት።
They're pretty iconic here. They were the originals from around 1820s to the Eisenhower administration.
እጅግ ታሪካዊ ቦታ ነው። እነዚህ ከ1820ዎቹ አንስቶ እስከ 1950ዎቹ የአይዘንሃወር አስተዳደር ዘመን የነበሩ አምዶች ናቸው። ከአንድሩ ጃክሰን አንስቶ እስከ አይዘንሃወር ድረስ የነበሩ ፕሬዝዳንቶች ቃለ መሐላቸውን የፈጸሙት በእነዚህ አምዶች መሃል ነው።
ዩናይትድ ስቴትስ የጃፓኗ ሂሮሺማ ከተማ ላይ የቦምብ ጥቃት ባደረሰችበት ጊዜ ካለ አንዳች ጉዳት የተረፈው እና የምዕተ ዓመታት ዕድሜ የጠገበው ድንክዬው ጽድ ሌላው የመዘክሩ አይነተኛ የጎብኚዎች መስህብ መሆኑን የአበቦች ዘርፍ ኃላፊው ሳይንቲስት ኬቪን ኮንራድ አስረድተዋል።
It was up against the wall and the blast went up and over the
ግንብ ተጠግቶ ያደገ ዛፍ ነው። ቦምቡ ሲፈነዳ ግንቡን ዘሎት አልፎ ስለፈነዳ ዛፉ ምንም ሳይሆን ተረፈ። አየሽ የምትተኪው ዛፍ ከትውልድ ወደ ትውልድ እየተላለፈ አብሮ ይዘልቃል። ያማኪ ፓይን ዛፍ ለዚህ አይነተኛ ምሳሌ ይሆናል።
ሌሎቹም አሜሪካ አረንጓዴነቷን ጠብቃ ለመቶ ዓመታት ትዘልቅ ዘንድ ሳይንቲስቶቹ የሚመራመሩባቸውና ጥበቃ የሚያደርጉላቸው እጽዋት በሙሉ ተመሳሳይ ፋይዳ ያላቸው መሆኑን ሳይንቲስቱ ጨምረው አስረድተዋል።
የተከበራችሁ አድማጭ ተመልካቾቻችን የሮብ ምሽት ሰኔ 14 2015 ዓ.ም መሰናዷችን እዚህ ላይ ተጠናቋል። አስተያየት እንዲሁም ደግሞ ጥያቄ ቢኖራችሁ @fiamharik የፌስቡክ ገጻችን ላይ በመግባት ኢንቦክስ ልታደርጉልንና እዛ ላይ ልታደርሱን ትችላላችሁ። ያመለጧችሁን መሰናዶችና ጥንቅሮች ለመከታተል ደግሞ amharik.fiamharik.com ላይ በድረ ገጻችን ገብታችሁ ማየት ትችላላችሁ። ሳስተናግዳችሁ ያመሸሁት ኤደን ገረመው፣ የምሽቱ ዋና አዘጋጅ ጽዮን ግርማ፣ ፕሮዲሰራችን ድምጽና ምስሉን ስታቀናብርልን ከስቱዲዮ የቆየችው ደግሞ ብርሃን ኃይሉ ናት። የድረገጽና ዌቡን ደግሞ ስታስተናብር የቆየችው አባየው ገበያው፣ እንዲሁም ደግሞ የምስልና ድምጽ ቅንብሩን የቪዲዮን ኤዲቲንጉን የሰሩልን ሲሳይ አሸናፊና ግርማ ደገፋ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ስጥልን። ደህና ደሩ።